ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬን የጠበቀን ዛሬን የተንከባከበን ልዑል እግዚአብሔር አምላካችን ነገ እንደሞ እንደሚታደገን እምነታችን ነው። እግዚአብሔር በመውጣታችን በመግባታችን በዋልበት የሥራ መስካችን ሁሉ ተጠንቅቆልናልና ስሙ ለዘላለም ከፍ ከፍ ይበል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። ዛሬም ተከታታዩን የኦሪት ዘዳግም መጽሐፍ ጥናታችንን ከምዕራፍ 7 እና ከፊሉን ደግሞ ከምዕራፍ 8 አብረን እንመለከታለን። ጌታ መንፈስ ቅዱስ እነሆ ዛሬም በመካከላችን ተገልጦ ድንቅን ነገር እንደሚያስተምረን እምነታችን ነው። እስቲ ዝግጅታችን ከመጀመሪያችን በፊት በዚህ ዝማሪ አምላካችንን እናመጋግስ። ስለዚህ ዝማሬ እጅግ የተመሰገነ ይሁን። በዝማሬውም ያገለገለችን እህታችን ሊሊን እግዚአብሔር ባለችበት ስፍራ አብዝቶ ይባርካት። እንጸልይ። እግዚአብሔር መድኃኒታችንና ጌታችን ታዳጊያችን የእስራኤል ቅዱስ እናመሰግናለን። በዚህ ሰዓት እግዚአብሔር አምላካችን ሆይ እያንዳንዱ ደቂቃና ሰዓት አንተ ትናገረናለህ፣ እኛንም ደግሞ ከመውደቅ ከመጎዳት ትጠብቀናለህ። ጌታችንና መድኃኒታችን ወይ ምክርህ ዛሬም ቢሆን ከኛ አልተለየም። እንደ አባትነትህ መጠን ትገስጸናለህ፣ የቀናውንም መንገድ ታሳየናለህ። ስለዚህም እጅግ አድርገን እንወድሃለን። አቤቱ አምላካችን ሆይ ላንተ የምናበረክተው ላንተ የምንሰጠው ምንድነው? ነው የከናፍርቶቻችንን ፍሬ እግዚአብሔር ሆይ ትቀድስ ዘንድ ምስጋናችንም ደግሞ ነው ጌታዬ ሆይ ማደሪያህን ጥሶ ገብቶ በፊትህ የተሰማ እንዲሆን እንለምናሃለን። የልጆችን ጌታዬ ሆይ ምስጋና የከናፍርቶቻችንንም ፍሬ አትናቅ። እግዚአብሔር አምላካችን ሆይ ክብር ተመስገን። በዛሬውም ቀን ደግሞ የምትናገረን መስማት እንድንችል እርዳን። እባክህ እግዚአብሔር አምላካችን ሆይ ሰሚዎች ብቻ እንዳንሆን በሰማነው እውነት በሰማነው በቃል በመከርከን በገሰስከን ባሳየህን መንገድ መኖር እንድንችል እርዳን። የተግባር ሰዎች አድርገን አንተን የምንወድ ሰዎች አድርገን። ለጴጥሮስ ትወደኛለህን ብለህ ጠየቀው ጌታ ኢየሱስ። ዛሬም ይህ ጥያቄ ለኔና ለወገኖቼ ነው። እንድንወድህ ጌታ ሆይ አንተ ታውቃለህ። እባክህ በዚህ ፍቅር ውስጥ ደግሞ ዘወትር ጠብቀን። የሚኖረንና ጊዜውን ሁሉ ጌታ ሆይ ሰዓቱንም ባርክልን። ስለ ክብርና ስለ ኃያሉ ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ ታላቁ ትእዛዝ የእስራኤላውያን ከሌሎች አሕዛብ የተለዩ ስለመሆን በስፋት ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ የዚህኑ ተከታይ ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘዳግም ምዕራፍ 7 ከቁጥር 6 እስከ 7 ያለውን ስፍራ ተመልከቱ። ኦሪት ዘዳግም ምዕራፍ 7 ከቁጥር 6 እስከ 7 እንዲህ ይላል። ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። እግዚአብሔርም የመረጣችሁና የወደዳችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁ ይላል። ከቁጥር አንጻር ታላቅ አገር አልነበሩም እነዚህ ሰዎች። ከቻይና፣ ህንድ ወይም ሌሎች ታላላቅ አገሮች ፈጽሞ የሚወዳደሩ አልነበሩ። እስቲ ቁጥር 8 እንኔ። ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለላቸውን መሐላ ስለተበከ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ ከባርነትም ቤት ከግብጽ ንጉስ ከፈርዖን እጅ አዳናችሁ ይላል። እግዚአብሔር ለክሷቸውን ይሁን ከታላቅ ጭንቀት የመነጨውን እንደሰማ በዘጻት መናገሩን ታስታውሳላችሁ። ለዚህም ምላሹን ሰጠ። ለምን ይባል? ይወዳቸዋል፣ ከባርነት ያዳናቸው በዚህ ምክንያት ነው። ይህንንም እንዲህ ሲል ይደግመዋል። አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንና ምሕረቱን እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል። ቁጥር 9ን ይመለከቷል። ለእግዚአብሔር ፍቅር የሰው ልጅ ምላሽ ምንድን ነው ወገኖቼ? ምላሹ መታዘዝ ብቻ ነው። በቃ እስቲ ከቁጥር 10 እስከ 11 ያለውን ደግሞ አለፍ ብለን እንይ። የሚጠሉትን ለማጥፋት በፊታቸው ብድራት ይመልስባቸዋል፣ ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራት ይመልስበታል። እንግዲህ ታደርጋት ዘንድ እኔ ዛሬ ላንተ የማዛትን ትእዛዝና ሥርዓት ፍርድንም ጠብቅ ይላል። ተመልከቱ፣ ለፍቅሩ የመታዘዝን ምላሽ የሚሰጡትን ማንኛውንም ሕዝብ እግዚአብሔር ይባርካል። ከቁጥር 12 እስከ 13 ያለውን ደግሞ እናንብብ። እንዲህም ይሆናል ይህችን ፍርድ ሰምተ ብትጠብቃት ብታደርጋትም አምላክ እግዚአብሔር ለአባቶች የማለውን ቃል ኪዳንና ምሕረት ለአንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል፣ ይሰጥህም ዘንድ ለአባቶች በማለላቸው ምድር የሆድህን ፍሬ የመሬትህንም ፍሬ እህልህን ወይንህንም ዘይትህንም የከብትህንም ብዛት የበግህንም መንጋ ይባርክልሃል ይላል። እስራኤል እግዚአብሔር የተናገረውን አምኖ ቢሆን ምንኛ ድንቅ ይሆን ነበር ወገኖቼ። እግዚአብሔር ያበረታቸዋል፣ ደግሞም የድልን ተስፋ ይሰጣቸዋል። አትፍራቸው። ነገር ግን አምላክ እግዚአብሔር በፈርዖንና በግብፅ ሁሉ ያደረገውን አስብ ይላል። ቁጥር 18ን ይመለከቷል። ልብ በሉ ወገኖቼ፣ እስራኤላውያን ባለፈው ዘመን ያዩት የእግዚአብሔር ታማኝነት ለመጪውም ጊዜ ቢሆን ብርታት ይሆናቸው ነበር። ለኛስ እንዲሁ አይደለምን? አምላክ እግዚአብሔር ታላቅና የሚያስፈራ አምላክ በመካከልህ ነውና ከነርሱ የተነሳ አትደንግጥ። አምላክም እግዚአብሔር እነዚህን አሕዛብ በጥቂት በጥቂት ከፊትህ ያወጣቸዋል። የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባህም ይላል። ከቁጥር 21 እስከ 22 ያለውን ስፍራ ይመለከቷል። አድማጮቼ፣ እዚህ ስፍራ ላይ የእግዚአብሔርን ጥበብ እንመለከታለን። ስለ ደህንነታቸው እያሰበ ነው። ምክንያቱም በድንገት ሰዎቹ ከዚያ ምድር ከጠፉ የዱር አራዊት አካባቢውን ይወሩታል ማለት ነው። እግዚአብሔር ለሕዝቡ ይጠነቀቃል። ዛሬም ቢሆን ለኔና ለናንተ በቤትና በውጪ ባለንበት በቆምንበት ስፍራም ቢሆን እግዚአብሔር ለእያንዳንዳችን ይጠነቀቃል። እግዚአብሔር የተመሰገነ ይሁን። ቁጥር 23ን እንይ። አምላክ እግዚአብሔር ግን እነርሱን በእጅ አሳልፎ ይሰጣቸዋል፣ እስኪጠፉም ድረስ በታላቅ ድንጋጤ ያስደነግጣቸዋል ይላል። እነዚህ ሕዝቦች በሙሉ ከርኩሰታቸው የተነሳ ከምድሪቱ መባረርና ቀስ በቀስ መጥፋት ነበረባቸው። እስቲ የእግዚአብሔርን አሰራር ተከተሉና አድምጡ። አሁን እግዚአብሔር ለእነርሱ ትዕግስት አልነበረውም ልንል አንችልም። ወደ ኋላ ተመልሰን ዘፍጥረት ምዕራፍ 15 ቁጥር 16 ላይ ብንመለከት እግዚአብሔር አብርሃምና ዘሮቹ በአራተኛው ትውልድ ወደዚህች ምድር እንደሚመለሱ ተናግሮታል። ለዚህም ምክንያቱን ሲነግረው የአሞራውያን ኃጢአት ገና አልተፈጸመምና ነበር ያለው። አስተውሉ፣ ከኃጢአታቸው ይመለሱና ወደ እርሱም ዞር ይሉ ዘንድ እግዚአብሔር እነዚህን ሰዎች 430 ዓመታትን ሰጥቷቸዋል። አስተዋላችሁ? እነዚህ ሰዎች ከኃጢአታቸው ተመልሶ ወደ እግዚአብሔር ዞር ይሉ እንደሆነ ስንት የምሕረት ዓመታትን ሰጣቸው ማለት ነው? 430 ዓመታትን ሰጥቷቸዋል። ወዳጆቼ ሆይ፣ ከዚህ በላይ እግዚአብሔር ምን ያህል ጊዜ እንዲታገሳቸው ትፈልጋላችሁ? ግብሩን ይከፍል ዘንድ ለጢሰኛው ይህን ያህል ጊዜ የሚታገስ የመሬት ከበርቴ ታውቃላችሁን? ወይንም ደግሞ የምትኖሩበት ቤት የኪራይ ቢሆን ባለቤቱ ለስንት ወራት ወይም ደግሞ ለስንት ዓመታት ሳትከፍሉ ይታገሳችሁ ይሆን? ይህንን አስተውሉ። ለ430 ዓመታት የተራዘመን የምሕረት ጊዜ እግዚአብሔር ሰጣቸው። እግዚአብሔር ይባረክ። ከዚያ በኋላ የኃጢአታቸው ጽዋ ሞላ፣ የእግዚአብሔርም ፍርድ ወደቀባቸው። ስለዚህ በውሸት የተለበጠ ሐዘኔታ ስለ እነዚህ ሰዎች አይሰማን። ይልቁንም ከእነዚህ ክስተቶች እንማር ወዳጆቼ። እግዚአብሔር በብሉይ ኪዳን የምሕረትና የፍቅር አምላክ ነው ነበረም፣ ዛሬም እንደዚሁ ይቀጥላል። በአዲስ ኪዳንም እንዲሁ ነው። እግዚአብሔር ይባረክ። የበፊቱ የብሉይ ኪዳን ፍቅሩ በአዲስ ኪዳንም ተገልጦ ለኔና ለናንተ ደርሶናል። ኦ እጅግ ደስ ያሰኛል ወዳጆቼ። ለኛ እንደ እግዚአብሔር ያለ ማን ነው? ክብሩ ሰማያትን ሸፍኗል። ኦ እጅግ ደስ ያሰኛል። ይህን ዝማሬ ከዚህ ወንድማችን ጋር አብረን እንዘምር።
በስንዝ የለካ ሰማያትን በፍኝ የተፈረ ሞችን የምድርን አፈር በመስፈሪያ የያዘ ተራሮችን በሚዛን የመዘነ እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድር ሁሉ ሞልቷል። በክብር ከፍ ብሎ የገነነው በአማልክት መካከል የተፈራው ያሰጠመው እግዚአብሔር ነው። ክብሩ ሰማያት ተሸፍኗል፣ ምስጋናው ምድር ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው?
እግዚአብሔር ይመስገን። በእውነት እንደ እግዚአብሔር ያለ ማን ነው? ጌታ የተመሰገነ ይሁን። ደስ አይላችሁ ወዳጆቼ? ከዚህ በመቀጠል ደግሞ የኦሪት ዘዳግም ምዕራፍ 8ን ትምህርት አብረን እንመለከታለን። የምዕራፍ 7 ጥናታችን በዚሁ ላይ ያበቃል። የዚህ ኦሪት ዘዳግም ምዕራፍ 8 አብይ ያሳቡ ባለፈው ጊዜ እግዚአብሔር ከሕዝቡ ጋር የነበረው ግንኙነት ለወደፊቱ ሕይወታቸው አስተማማኝ መረጃ ነው የሚል ይሆናል። ጻፍ አደረጋችኋቸው? ልድገምላችሁ። ባለፈው ጊዜ እግዚአብሔር ከሕዝቡ ጋር የነበረው ግንኙነት ለወደፊቱ ሕይወታቸው አስተማማኝ መረጃ ነው የሚል ነው። ወገኖቼ፣ በዚህ ስለ እግዚአብሔር ሕግ በድጋሚ በሚነገርበት ክፍል ሙሴ ስለ ሃይማኖታዊና ብሔራዊ በዓላትም ያነሳል። ይህም እስከ ምዕራፍ 21 ድረስ ይቀጥላል። እስቲ ቁጥር 1ን እንመልከት። ያለፈው ዘመን ትዝታ ሕዝቡን ለመታዘዝ ሊያነሳሳቸው ይገባል። በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ላንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ ይላል። ተመልከቱ ወገኖቼ፣ በአሁኑ ጊዜ አዲሱ ትውልድ ከዮርዳኖስ ወንዝ በስተምስራቅ በኩል ባለው ዳርቻ ነው ያሉት። ወደ ምድሪቱ ለመግባት በታላቅ ናፍቆትና ተስፋ እየጠበቁ ነው። ወደ ምድሪቱ ለመግባት በዝግጅት ላይ ያሉ ነበር ሙሴ ለእግዚአብሔር የመታዘዝን አስፈላጊነት አጠንክሮ የሚነግራቸው። አምላክ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይ ማትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ በአርባ ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ የሚለውን ቃል ደግሞ በቁጥር 2 ላይ እናገኛለን። እግዚአብሔር ያለፈውን ዘመን እንዲያስቡ ይፈልጋል። ባለፈው ዘመን እግዚአብሔር ከነርሱ ጋር የነበረውን ግንኙነት እንዲሁም ሊያስተምራቸውና ሊፈትናቸው ያደረገውን ነገር ሁሉ መለስ ብሎ ማየት ይኖርባቸዋል። እኛም ብንሆን ወዳጆቼ ያለፈ ዘመናችንን እንድናስብ እግዚአብሔር ይፈልጋል። ሐዋርያው ጳውሎስ አማኝን በተመለከተ በእናንተ መልካም ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ፊልጵስዩስ ምዕራፍ 1 ቁጥር 6ን ይመለከቷል። ፊልጵስዩስ ምዕራፍ 1 ቁጥር 6 በመንገዳችን እግዚአብሔር እንደመራንና እንደባረከን ማስታወስ አለብን። እስከዚህ ቀንና እስከዚህ ሰዓት ያደረሰን እርሱ ነው ወዳጆቼ። ባለፈው ሕይወታችን ይረዳን፣ በመጪው ሕይወታችንም ይረዳናል። ያለፈውን ነገር ማስታወሳችን ለአሁኑ ሕይወታችን ድፍረት ይሆነናል፣ ለወደፊቱም ሕይወታችን እርግጠኝነት እንዲኖረን ያደርጋል። ለምን ነበር እግዚአብሔር እስራኤላውያንን በምድረ በዳ የፈተናቸው? ትሑታን ሊያደርጋቸውና በልባቸው ያለውንም ለማወቅ ነበር። እኔና እናንተንም በተለያዩ ሁኔታዎች የሚያሳልፈን በዚህ ምክንያት ነው። አንዳንድ ጊዜ በእሳት ወላፈን ውስጥ ያሳልፈናል። ይህ ደግሞ ይፈትነናል፣ ዝቅ እንድንልም ያደርገናል። ሰው በባህሪው ወዳጆቼ ትዕቢተኛ ነው። ሲበዛ በራሱ ይተማመናል፣ ደፋር ነው። እግዚአብሔር ደግሞ የእርሱ ከሆኑት ሕዝቡ ትዕቢትን ለመስበርና ትሑታን ሊያደርጋቸው የተለያየ ፈተና እንዲደርስባቸው ይፈቅዳል። ቁጥር 3ን እንመልከት። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀ። አስራበህም አንተም ያላወቅከውን አባቶችም ያላወቁትን መና አበላ ይላል። ጌታችን በምድረ በዳ በተፈተነ ጊዜ ይህን ቃል ነበር የጠቀሰው። ማቴዎስ ምዕራፍ 4 ቁጥር 4ን ይመለከቷል። እናም ሉቃስ ምዕራፍ 4 ቁጥር 4ን መመልከት ይቻላል። ማቴዎስ ምዕራፍ 4 ቁጥር 4 እና ሉቃስ ምዕራፍ 4 ቁጥር 4ን
ተመልከቱ። ጌታ ኢየሱስ ክርስቶስ ይህን ባይጠቅስ ኖሮ ምናልባትም ከፍተኛ መንፈሳዊ ትምህርት ያመልጠን ነበር ማለት ይቻላል። እግዚአብሔር ለኛ መልካም ነው ወዳጆቼ። አስተዋላችሁ? ባለፈው ጊዜ በሚያስፈልጉ ለቁሳዊ ነገሮች ባርኮናል። ከዚህ የምንማረው ትልቅ ትምህርት ገና ያላገኘነው መንፈሳዊ ሀብት እንዳለና ያ መንፈሳዊ ሀብት የእግዚአብሔር ቃል እንደሆነ ነው። የእግዚአብሔር ቃል እውነተኛ ሀብታችን ነው። ለዚህ ነው እለት እለት ከሰኞ እስከ ዓርብ ወይንም ደግሞ ከሰኞ እስከ ቅዳሜ ምሽት ምሽት በሶስት ሰዓት ላይ አብረን የምንካፈለው። ይህንን ሀብት ችላ ማለት የለብንም ወዳጆቼ። እስቲ ቁጥር 4ን እንይ። በእነዚህ 40 ዓመታት የለበስከው ልብስ አላረጀም እግርም አላበጠም ይላል። ይህ በጣም አስደናቂ እንግዳና ተሰምቶ የማይታወቅ ተአምር ነው። እስቲ በዘመናት ብዛት የማያረጅ ወይም የማያልቅ ልብስ ሲኖራችሁ ይታያችሁ እስቲ ወዳጆቼ። አስገርማችሁምን? ልጆቻችሁ ከአንድና ሁለት ወር በፊት ልብስ ገዝታችሁላቸው ዛሬ ልብሳችን ተቀደደ ቢሏችሁ ምንድነው የምትመልሱላቸው? እስቲ እናስቡ። ሰዎች በየጊዜው አዳዲስ ልብሶችን መግዛት ይፈልጋሉ። በተለይም ደግሞ ሴቶች እህቶቻችን ሁልጊዜ አዲስ የመጣ ፋሽን ልብሶች መታየትን ይፈልጋሉ። ስለዚህ 40 ዓመት ሙሉ የማያልቅ ልብስ ደስ ላሰኛቸው ይችላል። ድንቅ ተአምር እንደሆነ ግን መካድ አይቻልም። እግዚአብሔር አምላካችን ሲናገር እንዲህ አለ፣ በእነዚህ 40 ዓመታት እግርህም አላበጠም ይላል። በሩቅ ምስራቅ አገሮች በሚስዮናዊነት የሚያገለግል አንድ ጓደኛዬ እንደነገረኝ እዚያ ያሉ ሰዎች ሁሉም የሚመገቡት አንድ አይነት ምግብ ከመሆኑ የተነሳ አብዛኞቹን ከቪታሚኖች እጥረት የሚመጣ ቤሪ ቤሪ የሚባል ህመም ያጠቃቸዋል። ከበሽታው ምልክቶች አንዱ እግርን ማሳበጡ ነው። አያችሁ? እስራኤላውያን ግን ለሰውነት የሚያስፈልገውን ቫይታሚን ሁሉ ከእግዚአብሔር ዘንድ አግኝቶ ነበር ማለት ነው። ምግባቸው አስፈላጊ ነገሮችን ሁሉ አካቶ ነበር ማለት ነው። እነዚህ ሰዎች ወይም ደግሞ እነዚያ ሰዎች ለአርባ ዓመታት ምን ነበር ሲመገቡ የኖሩት ትሉኝ ይሆናል። ለአርባ ዓመታት እግዚአብሔር የሰጣቸው ምግብ መና የሚባለውን ታምራዊ ምግብ ነበር። ይህ ምግብ ለሰውነት የሚያስፈልገውን ማንኛውንም አልሚ ምግብ አሟልቶ የያዘ ነው። ዛሬ ብርቱካን በልተው ነገ ደግሞ ስጋን አይበሉ። ዛሬ ስጋን በልተው ነገ ደግሞ ካሮትን አይበሉ። ዛሬ ካሮትን በልተው ነገ ደግሞ ድንችና የጎመን ወጥ ወይንም ደግሞ የመሳሰለውን አይበሉም። እግዚአብሔር አምላካችን የማይሰለቻቸውን የማይቀየረውን በርሱም እየተሰራቸውን ምግብ ሰጣቸው። ልብሳቸውም አላረጀም፣ ሆዳቸውም ደግሞ ተርቦ በድርቀትና በተለያየ አይነት በሽታም አልተጠቁም። አስገርማችሁምን? የእግዚአብሔር ቃል መንፈሳዊ መና ነው። ዛሬ አስተዋላችሁ? ለኛ በዚህች ምድር ላይ ያለን ቆንጆ ምግባችን ወይም ደግሞ ቫይታሚን ለህይወታችን ሆኖ የተገኘው የእግዚአብሔር ቃል ነው። በጣም ጠቃሚ ምግብም ነው። ለመንፈሳዊ ህይወታችን የሚያስፈልገንን ማንኛውንም ምግብ እናገኝበታለን። አድማጮቼ፣ ለዚህ ማስረጃ የሚሆነኝ በየጊዜው ከእናንተ ከአድማጮች የማገኘው ደብዳቤ ነው። ለምሳሌ ያህል በተወሰነ የመጽሐፍ ቅዱስ ክፍሎች ገለጻ ስሰጥ የሰሙ አንዳንድ ሰዎች ያ ቃል ልባቸውን እንደነካና ለሕይወታቸው መጽናኛ እንደሆናቸው ይነግሩኛል። አንዳንዶች ደግሞ ከእግዚአብሔር ርቀው በኃጢአት ይኖሩ እንደነበርና በሰሙት የእግዚአብሔር ቃል አማካይነት ግን ወደ ጌታ መመለስ እንደቻሉ ይጽፉልኛል። አንዳንዶች ደግሞ ደህንነትን ያገኘ ነው የሬዲዮ ፕሮግራማችሁን ሰምተን ነበር ይሉኛል። ወገኖቼ፣ የእግዚአብሔርን ቃል ማንበባችሁ ምንም የሚያመጣባችሁ ነገር የለም። እንዲያውም ችግራችን ምንም ያህል የበረታና ስር የሰደደ ቢመስልም የእግዚአብሔር ቃል መፍቻችን ሲሆን እንመለከታለን። እግዚአብሔር ኃያል ስሙ ለዘላለም የተመሰገነ ይሁን። እነዚህ እስራኤላውያን ባለመታዘዝ ጠንቅ እግዚአብሔርን የቱን ያህል እንዳስቸገሩት ይሰማችኋልን ወዳጆቼ? እርሱን ቢያገለግሉት አንዳንድ ጥቅሞችን እንደሚሰጣቸው እግዚአብሔር ለእስራኤላውያን ነግሯቸው ነበር። ከቁጥር 5 እስከ 9 ያለውን ስፍራ እንመልከት። ሰውም ልጁን እንደሚገስጽ እንዲሁ አምላክ እግዚአብሔር አንተን እንዲገስጽ በልብህ አስተውል። በመንገዱም እንድትሄድ እሱንም እንድትፈራ ያምላክን የእግዚአብሔር ትእዛዝ ተጠብቅ። አምላክ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጩ የዋጅረቶችና ፈሳሾች ምንጮች ወዳሉበት ምድር ስንዴ፣ ገብስም፣ ወይንም፣ በለስም፣ ሮማንም፣ ወይራም፣ ማርም ወደ ሞላበት ምድር ሳይጎድልህ እንጀራን ወደምትበላበት አንዳችም ወደማታጣበት ምድር ድንጋይዋ ብረት ወደ ሆነ ከተራራዋ መዳብ ወደሚማስባት ምድር ያገባሃል ይላል። ልብ በሉ ወገኖች፣ በዚህ ዘመን እግዚአብሔር እንዲህ አይነቱን ተስፋ ለሰዎች አይገባም። ይህን ልብ እንድትሉልኝ ይፈልጋለሁ። አንዳንድ ሰዎች ጥሩና ታማኝ ክርስቲያኖች ከሆን እግዚአብሔር በዚህ ዓለም ቁሳዊ ነገሮች ይባርከናል በማለት ያስተምራሉ። ወገኖች፣ ይህ እውነት አይደለም። ይህን አስረግጬ ልነግራችሁ ፈልጋለሁ። እግዚአብሔር እስራኤልን በዚህ ምድር እንደሚያበለጽጋት ተናግሯል። ክርስቲያንን በዚህ ምድር እንደሚያበለጽገው ግን የተናገረው ነገር በመጽሐፍ ቅዱስ ውስጥ የለም። ታላላቅ የንግድ ድርጅቶች ያሏቸውና በስራቸው የተባረኩ ክርስቲያኖች መኖራቸውን አውቃለሁ። ልብ በሉ ወገኖቼ፣ ስራቸውን ከእግዚአብሔር ጋር እንደሰሩና እግዚአብሔር ስራቸውን እንደባረከላቸውም ሰምቻለሁ። አሁን እንደዚያ ማድረግ ይቻላል። ስለዚህም እግዚአብሔርን እናመሰግነዋለን። ይሁን እንጂ በቁሳዊ ሀብት እንደሚባርከን እግዚአብሔር ቃል እንዳልገባልን ማወቅ አለብን። ለክርስቲያኖች ተስፋ የተገባላቸው በረከት በክርስቶስ በመንፈሳዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው ቃል ነው። ኤፌሶን ምዕራፍ 1 ቁጥር 3ን ልብ ይሏል። ኤፌሶን ምዕራፍ 1 ቁጥር 3 በመንፈሳዊ በረከት እንደሚባርከን ነው ከእግዚአብሔር ቃል የምንማረው። እግዚአብሔርም ቃል ይገባልን። ምንም እንኳ በቁሳዊ ነገሮች እንደሚባርከን እግዚአብሔር ቃል ባይገባልንም ቁሳዊ ነገሮችም ጨምሮ ሊባርከን ይችላል። ይሁን እንጂ ይህን የሚያደርገው ለአንዳንዶች እንጂ ለሁሉም ላይሆን ይችላል። እግዚአብሔር በዚህ ዓለም ሀብት የባረካቸውን ክርስቲያን ወገኖችን አውቃለሁ። አንዳንዶቹም የእግዚአብሔር ቃል በሬዲዮ እንድናስተላልፍ ከፍተኛ እገዛ አድርገውልናል። እግዚአብሔር ይባርካቸው። ከዚሁ ጋር አያይዤ ግን አንዳንድ በጣም የምወዳቸውና የማከብራቸው ክርስቲያኖች የተባረኩት በዚህ ዓለም ነገሮች ሳይሆን በመንፈሳዊ ባርኮት መሆኑን መናገር ወዳለሁ። በጣም ደስተኞች ናቸው። ከማንም ይልቅ ለእግዚአብሔር የበለጠ የሚሰሩም እነዚህ ሰዎች ናቸው። ለዚህ ምስኪን ሰባኪና በመላው ዓለም በመስፋፋት ላይ ላለው የእግዚአብሔር ቃል ትልቅ በረከት መሆን ይችላል። በብሉይ ኪዳን ዘመን ለነበሩት እስራኤላውያንና ዛሬ ደግሞ በአዲስ ኪዳን ዘመን ባሉት ክርስቲያኖች መካከል ካሉት ታላላቅ ልዩነቶች አንዱ እስራኤላውያንን በምድራዊና በቁሳዊ ነገር እንደሚባርካቸው እግዚአብሔር ሲናገር፣ ቤተ ክርስቲያንን ግን በመንፈሳዊ በረከት እንደሚባርካት መናገሩ ነው። አስተዋላችሁ? በብሉይ ኪዳን ዘመን ለነበሩት እስራኤላውያንና ዛሬ ደግሞ በአዲስ ኪዳን ዘመን ባሉት ክርስቲያኖች መካከል ካሉት ታላላቅ ልዩነቶች አንዱ እስራኤላውያንን በምድራዊና በቁሳዊ ነገር እንደሚባርካቸው እግዚአብሔር ሲናገር፣ ቤተ ክርስቲያንን ግን በመንፈሳዊ በረከት እንደሚባርካት መናገሩ ነው። ይህን በሚገባ ከተረዳን ከብዙ ልብ ስብራት ሊጠብቀን ይችላል። ከዚህም በላይ ደግሞ ከማዘንና ወደ ኋላ ከመመለስ ይልቅ ብዙ ክርስቲያኖች ደስ እንዲላቸውና ያሉበትንም ሁኔታ እንዲቀበሉ ሊረዳቸው ይችላል። ወገኖቼ፣ ምናልባትም በኢኮኖሚ ይዞታችሁ ዝቅተኛ ደረጃ ላይ ትሆኑ ይሆናል። ከሆነ እግዚአብሔር ተስፋ ስለገባላችሁ መንፈሳዊ በረከቶች ደስ እንድትሰኙ ልመክራችሁ ፈልጋለሁ። እግዚአብሔር ሕዝቡን አይጥልምና ደስ ልትሰኙ ይገባችኋል። እግዚአብሔር የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ አበቃ። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና ደሩ።